የኢትዮጵያ የቃል ኪዳን ወንጌል ቤተ ክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ የቃል ኪዳን ወንጌል ቤተ ክርስቲያን መደበኛ የአምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የእሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ የማስተምረው የወንጌል ትምህርት ማማለድ የሚለው ቃል በመጽሐፍ ቅዱስ ሲታይ በሚል ርዕስ ላይ የተመሰረተ ይሆናል። በሮሜ ምዕራፍ 8 ቁጥር 34 ላይ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው የሚል የአምላክ ቃል ተጽፎ እናገኛለን። ውድ አድማጮቻችን ከዚህ የሬዲዮን ፕሮግራም ቀጥሎ በተለያዩ ጊዜያቶች ሲሰጥ የነበረውን የውሸትና የሐሰት ትምህርት መልስ እንድንሰጥበት የሚገባ ሆኖ ስላመንኩበት በተከታታይ የማቀርባቸው ትምህርቶች ይህንን እንደሚመለከት ባለፈው ሳምንት አመልክቼ ነበር። አሁንም በዚሁ መሰረት በተከታታይ እነዚህን በውሸት የተነገሩ የስተት ትምህርቶችን በሙሉ ምንነታቸውን፣ ባህሪያቸውን መጽሐፍ ቅዱሳዊና ታሪካዊ በሆነ መልክ እየመረመርን ተራ በተራ እናያቸዋለን። ዛሬ ኢየሱስ ፈራጅ መሆኑን ወይስ አማላጅ መሆኑን የሚመለከተውን የእግዚአብሔርን ቃል አብረን እንመለከታለን። ኢየሱስ ክርስቶስ አምላክ ሆኖ ያለ እንዴት ያማልዳል እንላለን? አምላክ ሆኖ ሳለ እንዴት ያማልዳል? ይማልዳል እንጂ አያማልድም በማለት የቀረበው ትምህርት የተመሰረተው መጽሐፍ ቅዱስን በማወላገድና እንዲሁም ታሪክን አጣሞ ሕዝብን ለማደናገር በቀረቡ የውሸት ማስረጃዎች ላይ ነበር። በተደጋጋሚ ኢየሱስ ማን ነው የሚለው ትምህርት የቀረበው ለብዙ ጊዜ ነበር። ከጊዜ ወደ ጊዜ የተሻለ ነገር ይመጣል ስንል ከጨለማ ወደ ባሰ ጨለማ የሚያስገባ ጠማማ ወንጌል በእብሪትና በድፍረት ሲነገር ሰምተናል። የዚህን ትምህርት ውሸትነትና አሳችነቱን በሚገባ ማሳየት የህሊና ግዴታን ይጠይቃል። ይህንን ተግባራዊ ለማድረግ በመጀመሪያ የማሳሳቻና የማደናገሪያ መልእክት የቀረበበትን ቃል አማላጅ የሚለውን ቃል ዛሬ እናጠናለን። መነሻ እንዲሆነን አማላጅ የሚለው ቃል በተለያዩ መጽሐፍ ቅዱሶች እንዴት እንደተተረጎመ እንመለከታለን። ይህንን የማደርግበት ዋናው ምክንያት ጌታ ኢየሱስ አማላጅ እንደሆነ የሚናገረውን የመጽሐፍ ቅዱስን ቃል በ16ኛው ክፍለ ዘመን የመጣ የነ ማርቲን ሉተር የፕሮቴስታንቶች መጽሐፍ ቅዱስ ያመጣው ትርጉም ነው የሚለውን በውሸት የተነገረውን ትምህርት እንዴት ትክክል እንዳልሆነ ለማሳየት ነው። ያነበብኩላችሁ ቃል የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። በዚህ ቃል ውስጥ ያለው ስለኛ የሚማልደው የሚለው ቃል ስለኛ የሚፈርደው ተብሎ የተረጎሙት እነማን ናቸው? ይህ ትርጉም የተወሰደበት መጽሐፍ ቅዱስ ከደርግ ዘመን በፊት የኢትዮጵያ ንጉሠ ነገሥት የነበሩት አጼ ኃይለ ሥላሴ ነግሰው በነበሩበት ዘመን የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ሊቃውንትን በቤተ መንግሥታቸው ጠርተው ሕዝቡ ሊያነበው በሚችልበት ቋንቋ መጽሐፍ ቅዱስ እንዲተረጎም እንዳደረጉ በመጽሐፍ ቅዱሱ መጀመሪያ ላይ ራሳቸው የሰጡት ቃል ያሳያል። በዚያ ስፍራ ውስጥ የጌታ ኢየሱስ አማላጅነት በምን ቃል እንደተገለጠ ያነበብኩላችሁ የቃል ፍቺው ይገልጻል። ይህንን መጽሐፍ የተረጎሙት ኢቫንጀሊካሎች አይደሉም። ይኸው ቃል በሌሎች ሁለት የአማርኛ መጽሐፍ ቅዱሶች ውስጥ እንዴት እንደተተረጎመ እንመልከት። በቅርብ ጊዜ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን በ2000 ዓመተ ምሕረት ታትሞ የወጣው በብሉይና በአዲስ የነበሩ መጽሐፍትን ጨምሮ 81 መጽሐፍት ያሉት መጽሐፍ ቅዱስ ይህንን ከላይ ያነበብኩትን ጥቅስ እንዲህ ሲል ያቀርበዋል። የሚፈርድ ማን ነው? የሞተው ይልቁንም ከሙታን ተለይቶ በእግዚአብሔርም ቀኝ የተቀመጠው ደግሞም ስለኛ የሚፈርደው ኢየሱስ ክርስቶስ ነው በማለት አቀርቦታል። ውድ አድማጮች ይህንን መጽሐፍ ቅዱስ እንመለከተው የሚፈርደው በሚለው ቃል መጨረሻ አናቱ ላይ በአማርኛው 8 ቁጥርን ለግርጌ ማስታወሻ ማጣቀሻ እንዲሆን ያስቀምጥና ወደ ግርጌ ማስታወሻ አንባቢውን በመምራት እንዲህ የሚል ማብራሪያ ይሰጣል። ይፈርዳል ተብሎ ከላይ ይህ አዲስ ትርጉም የተረጎመውን ቃል ተርጓሚዎች ራሳቸው እንዲህ ብለው በግርጌው ማስታወሻ ላይ አቀርበውታል። ግሪኩ የሚማልደው ይላል በማለት የግሪኩን ትክክለኛ ትርጉም አሳይተዋል። ጆሮ ያለው ይስማ። ግሪኩ የሚማልደው ይላል በማለት የግሪኩን ትክክለኛ ትርጉም ካስቀመጡ ውድ አድማጮች ይፈርዳል ብለው ለመተርጎም ማን መብት ሰጣቸው? ግሪኩ የሚማልደው ካለ ይፈርዳል የሚለው ትርጉም ለማስቀመጥ ማንም ሰው መብትም ስልጣንም የለውም። ጌታ አምላክ በራእይ ላይ በዚህ መጽሐፍ የተጻፈውን የትንቢት ቃል ለሚሰማ ሁሉ እኔ መሰክራለሁ ማንም በዚህ ላይ አንዳች ቢጨምር እግዚአብሔር በዚህ መጽሐፍ የተጻፉትን መቅሰፍቶች ይጨምርበታል በማለት ማስጠንቀቂያ የሰጠው አይመለከተንምን? ግሪኩ የሚለውን ትተን ግሪኩ የማይለውን ራሳቸውን መመስከራቸው እጅ ከፍንጅ እንደሚሉ መያዝ አይደለምን? ሃይማኖታችን በእግዚአብሔር ቃል ላይ የሚመሰረት ከሆነ የእግዚአብሔር ቃል መከበር አለበት። እግዚአብሔርን ቃል እንደፈለግነው ከለወጥን ከሸቀጥን ማዕበልና ነፋስ ሲመጣ የማትናወጠውን ቤተክርስቲያን በእኛ ትርጉም ላይ መስረተን ነው የጸናችንና መከራ የማይበግራት እናደርጋት። የኛ የሐሰት ትርጉም ውድ አድማጮች እንኳን ቤተክርስቲያንን የኛንም የግል ህይወት አይሰራም። የኢየሱስን አማላጅነት ከመጽሐፍ ቅዱስ ማጥፋታችን ራሳችንን ያጠፋናል እንጂ እርሱን ከተሾመበት የዘላለም ክህነቱ የሚሽረው ማንም የለም። ክብር ለስሙ ይሁን። ሁለተኛ ምናየው በ2008 ዓመተ ምህረት በቅዱስ አትናቲዮስ የኦርቶዶክስ ስነ መለኮት አካዳሚ የማጥኛ መጽሐፍ ቅዱስ በእንግሊዝኛ ታትሞ በገበያ ላይ የሚገኘውን የምስራቅ ኦርቶዶክስ ግሪክ ኦርቶዶክስ ቤተክርስቲያን ያሳተመችውን መጽሐፍ ቅዱስ ነው። ይህንን መጽሐፍ ቅዱስ ያሳተሙት አዋቂዎች መጽሐፍ ቅዱሱን ያሳተሙበት ምክንያት በመቅድሙ ላይ ጽፈውታል። የኦርቶዶክስ ቤተክርስቲያን በሰሜን አሜሪካን በኖርችባቸው ባለፉት 200 ዓመታት ሁሉ አዘውትራ ስትጠቀም የነበረው ከሰባው ሊቃናት መጽሐፍ ቅዱስ ሲሆን በእነዚህ ጊዜያት አንድም ጊዜ ቤተክርስቲያኒቱ በእንግሊዝኛ የተተረጎመ መጽሐፍ ቅዱስ እንዳልተረጎመች በማሰብ ይህ ሊተረጎም እንደቻለ በመግቢያው ላይ ጽፈዋል። ከዚሁ ጋር ውድ አድማጮች እነዚህ የምስራቅ ኦርቶዶክስ ቤተክርስቲያን ምሁራን ይህንን በእንግሊዝኛ ቋንቋ ያቀረቡትን መጽሐፍ ቅዱስ የሚያቀርቡበትን ምክንያት ሲናገሩ እንዲህ ይላሉ። እጠቅሳለሁ። ያለፈው 20ኛው ክፍለ ዘመን ታሪካዊ ሁኔታ የታየበት ዘመን ነው። በ1993 ዓመተ ምህረት የኦርቶዶክስ ማጥኛ መጽሐፍ ቅዱስ አዲስ ኪዳንና መዝሙረ ዳዊትን ጨምሮ የመጀመሪያው የእንግሊዝኛ መጽሐፍ ቅዱስ የጥንቷን ኦርቶዶክስ ቤተክርስቲያን እምነት የሚያንጸባርቅ ሆኖ ወጣ ይላል። እንግዲህ ጥንታዊነቱ አጠያያቂ ያልሆነው የምስራቋ ኦርቶዶክስ ቤተክርስቲያን እምነቷን እንዲያንጸባርቅላት በተረጎመችው መጽሐፍ ቅዱስ ከላይ ያነበብኩትን ጥቅስ እንዲህ ስትል እምነቷን ገልጻበታለች። Who is he who condemns? It is Christ who died, and furthermore is also risen, who is even at the right hand of God, who also makes intercession for us. ይህንን መጽሐፍ ቅዱስ በእንግሊዝኛ የተረጎሙት ምሁራን ግሪክኛ ቋንቋቸው የሆኑ ናቸው። ሲጠቀሙበት የኖሩት መጽሐፍ ቅዱስ ሐዋርያት ሲጠቅሱት የኖሩትን ሴፕቱዋጀንት ወይንም በአማርኛ ሰባ ሊቃናት የሚባለው መጽሐፍ ቅዱስ ነው። እኛ የትርጉም ስናነብ እነርሱ ግን አፋቸውን የፈቱበትን ቋንቋቸውን ግሪክን ነው የሚያነቡት። ምንም እንኳን ዛሬ የሚናገሩ ግሪክኛ እንደማንኛውም ቋንቋ መጽሐፍ ቅዱስ ከተጻፈበት ከግሪክኛ ቋንቋ ጋራ ባለው የዘመን ርቀት ምክንያት መልኩና ይዘቱ ቢለወጥም ጥንታዊነትን መጠበቅ ቤተክርስቲያን ሃይማኖታዊ ገጽታዋና ይዘቷ ስለሚያግዛት እነዚህ የግሪክ ቋንቋ ተናጋሪዎች ይህንን ቃል አሳስተው ተርጉመዋል ለማለት የሚደፍር ካለ ያበደ ብቻ ነው። ይህ የማይካድ ከሆነ ኢየሱስ አማላጅ ብለው እንዴት ተረጎሙት? እነዚህ የምስራቅ ኦርቶዶክስ ቤተክርስቲያን ፕሮቴስታንቶች ሆኑን?
የሌለ ታሪክ እየተጠቀሰን በሰለጠነው በመዕራቡ ዓለም ዛሬ የታሪክ ዑነትን ሰው እንደፈለገ ጎልጉሎ በሚያገኝበት ዘመን ህዝቡን የምናስተውና የምናሳስተው እንዴት ብንንቀው ነው? እንዲህ በመሰለ መንገድ የክርስቶስን ወንጌል ለማጣመም መድፈራችን ለብዙ ፍርድ እንደሚያጋልጠን እንዳንፈራ ያደረገን እብሪት ከየት መጣ? በርሱ የሚያምን አፍርም የተባለው የሃይማኖታችንን አለት በማን ለመተካት ነው? ይህ ሁሉ ስተት ለህዝቡ እንደውነተኛ ወንጌል የሚነገረው። እግዚአብሔር ወደ ልቦናችን ይመልሰን። ውድ አድማጮች፣ ሌላው የማነብላችሁ ትርጉም በ1980 ዓ.ም በኢትዮጵያ ኦርቶዶክስ ቤተክርስቲያን የታተመ መጽሐፍ ቅዱስ ነው። በዚህ መጽሐፍ ቅዱስም ላይ በመቅድሙ ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ ርዕሰ ሊቃነ ጳጳሳት የነበሩት አባ ተክለ ሃይማኖት መጽሐፍ ቅዱሱን እንዲተረጉም ያደረጉበት ምክንያት አራተኛው አንቀጽ ላይ እንዲህ ሲሉ ጽፈዋል። በዚሁ መሰረት በውስጡ 52 የብሉይ ኪዳን 27 የአዲስ ኪዳን መጽሐፍትን ያዘውና በ1937 ዓመተ ምህረት ታትሞ የነበረው ትልቁ የአማርኛ መጽሐፍ ቅዱስ ከላይ በተጠቀሰው ጊዜ የታተመው ተሰራጭቶ በማለቁ እንደገና አሳትሞ ማቅረብ አስፈላጊ መሆኑን ስለተገነዘብን በውስጡ ከቤተ ክርስቲያናችን የሃይማኖት አባባል ውጪ የሆኑትንና ከግዕዙ ጋር የማይስማሙትን ቃላትና አረፍተ ነገሮች ቅዱስ ሲኖዶሳችን ከተመለከታቸውና ካስተካከላቸው በኋላ እንደገና እንዲታተም አደረግን በማለት የ1980 የአማርኛ ትርጉም ለሕዝብ የሚቀርብበትን ምክንያት ሰጥተዋል። ሲኖዶሱ እንዲህ በመሰለ ትኩረት አስተካክሎ ያቀረበው መጽሐፍ ቅዱስ ከላይ ያየነውን የጌታ ቃል እንዴት እንደተረጎመው እንመልከት። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። የቤተ ክርስቲያኒቱ ፓትርያርክ ከላይ ባሉት መሰረት የተተረጎመው ይህ መጽሐፍ ቅዱስ ከላይ በተለያዩ ትርጉሞች እያየን የነበርነውን የአምላካችንን ቃል የኢየሱስን አማላጅነት በሚገልጥ መልክ ነው ያቀረበው። ሲኖዶሱ ከኢቫንጀሊካሎች ጋር ተመሳጥሮ ነው ኢየሱስ ያማልዳል ብሎ የተረጎመው? ኢየሱስን አማላጅ ነው ብሎ መተርጎሙን ያጸናው ሲኖዶሱ ስልጣን የለውምን? ሲኖዶሱ ያስተካከለው እንደ ልብስ የሚቀያየር እንደ ዘመኑ በየጊዜው የሚሻሻል ነውን? ሃይማኖት እንደ ፋሽን የሚለወጥበት አቋም እንዴት ተለመደ? ምንም ይሁን ምን አይመቸንም መጽሐፍ ቅዱስን የማይለውን ማለት የሚለውን መለወጥ፣ በተለይም በኢየሱስ ወንጌል ላይ እንዲህ ያለ ድፍረት ማድረግ ዋጋ ያስከፍላል። በጌታ ቃል የተቀላመደው የሰው ስተት እንዲሁ አይቀርም። የቱንም ያህል ሰው ቢስት በኢየሱስ ወንጌል መሳት ብዙ ክፉ ብድራት ያመጣል፣ የሃይማኖት ኪሳራም ያመጣል፣ ለጨለማ መናፍስትም ይዳረጋል። የሰው ልጆች ተስፋ የሆነውን ኢየሱስን የሚመኩበት እንዳይመኩበት ከማሳሳት ወፍጮ ባንገታችን ታስሮ ገደል መግባት ይቀላል። ሲኖዶሱ ይህንን የከበረ ቃል አለመለወጡ፣ እንዲህ ለማድረግ አለመድፈሩ ከእግዚአብሔር የፍርሃት የተነሳ እንደሆነ አምናለሁ። ውድ አድማጮች፣ ኢየሱስ ያማልዳል የሚለው ቃል ስፍር ቁጥር በሌላቸው በዓለም ላይ በተለያዩ ቤተ እምነቶች ሁሉ በተተረጎመ መጽሐፍ ቅዱሶች ሊታይ እንደሚችል እርግጠኛ ነኝ። ይህንን ሁኔታ በጣም በብዙ ቋንቋ የተተረጎሙ መጽሐፍቶች አሉኝ አውቃለሁ የሚል ሰው ካለ ማሳየት ይችላለሁ። እነዚህን በአማርኛውም ሆነ በግሪክ ኦርቶዶክሶች የኢየሱስን አማላጅነት የሚናገረውን ቃል የተረጎሙት ትርጉም ከየት ተገኘ? በመጽሐፍ ቅዱስ የአንድን ትርጉም ወሳኝነት ልብ በሉ ወደ አድማጮች፣ በመጽሐፍ ቅዱስ የአንድን ትርጉም ወሳኝነት የሚወስነው ለብሉይ ኪዳን በብራይስጥ የተጻፈውና በሰባው ሊቃናት የተተረጎመውን የግሪክ ትርጉም በማየት ሲሆን ለአዲስ ኪዳን በግሪክኛ የተጻፉ የአዲስ ኪዳን መጽሐፍትን በመመርመር ነው። እነዚህን ሳናደርግ እንዲሁ ተነስተን ብቻ በእብሪትና በራሳችን ስጋዊ ቀናት ተነስተን መጽሐፍ ቅዱስ እንዲህ ይላል ማለት አንችልም። መጽሐፍ ቅዱስ የሚናገረውን መጽሐፍ ቅዱስ ይላል ለማለት እንዲህ ያለ ጥናት ማድረግ ተገቢ ነው። የጌታችንን አማላጅነት አስመልክቶ በርካታ የጥንት የግሪክ መጽሐፍትም ማለትም ማኑስክሪፕቶችን ስንመለከት እየተመለከት ነው ያለውን የጌታን ቃል የሚማልደው የሚለውን የግሪኩን ቃል በሁሉም ማኑስክሪፕቶች ላይ የቃላት ለውጥ ሳያሳይ በሁሉም ላይ እንዳለ አንድ ሆኖ እንደተጻፈ እናያለን። እነዚህ የጥንት ጽሑፎች ወይም ማኑስክሪፕቶች የተገኙት በግብጽና በመካከለኛው ምስራቅ አካባቢ ነው። ይህ እንዲህ ከሆነ የግሪኩ ቃል ለሁሉም ትርጉሞች አንድ እንደሆነ ከተረጋገጠ መጠናት ያለበት የሚማልደው የሚለው የቃል የተተረጎመበት የግሪኩ ቃል ነው። በየትኛውም ቤተ እምነት ከጥንት ጀምሮ እስከ ዛሬ ድረስ የሃይማኖት መሰረት የሆነውን እምነት አቋም አብያተ ክርስቲያናት የሚመሰርቱት መጽሐፍ ቅዱስ እንዲህ ይላል እያሉ ነው። ጠንከር ያለ የሚያወያይ ነገር ሲነሳ ግሪኩ እንዲህ ይላል፣ ዕብራይስጡ እንዲህ ይላል እያሉ እንጂ ግዕዙ ወይንም አማርኛው ወይም እንግሊዝኛው እንዲህ ይላል እያሉ አይደለም። አስተማማኝ የቃል ፍቺ ለማግኘት መጠናት ያለበት መጽሐፍ ቅዱስ የተጻፈበት ኦሪጅናል ቋንቋው የግሪኩ ቃል ነው። ስለሆነም የግሪኩ ቃል ምን እንደሚል እንመለከታለን። ያማልዳል የሚለው ቃል በግሪክኛ ኢንቲንካኖ የሚል ሲሆን የግሪክኛ ትርጉሙን የሚያሳዩ መጽሐፍት የሚሰጡት ትርጉም በሌላው ፋንታ ሆኖ ሌላውን ማናገር፣ መማለድ ወይንም መለመን ማለት ነው ሲሉ ይተረጉሙታል። ይህን ትርጉም ሉናይዳ የተባለ የግሪክኛ መዝገበ ቃላት ያሳየናል። ውድ አድማጮች፣ አማላጅ የሚለው ቃል የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ሁለት ጊዜም ባሳተመችው መጽሐፍ ቅዱስ የግሪኩን ትርጉም የጠበቀ ትክክለኛ ቃል ማማለድ መሆኑን በግልጥ አምነውበታል። ይህንን ከላይ ባነበብኩላችሁ ትርጉሞች ውስጥ አንዴም በቀጥታ ሁለተኛውም ትርጉም በግርጌ ማስታወሻ እንዲቀርብ አድርገዋል። ማማለድ እና መፍረድ የተባሉ ሁለት ቃላት አንድ አይነት አይደሉም። ማማለድ ማለት ምን ማለት ነው? በደስታ ተክለወልድ የተዘጋጀው የአማርኛ መዝገበ ቃላት እንዲህ ሲል ይፈተዋል። አማላጅ ያማለደ፣ የሚያማልድ፣ የነፍስ የሥጋ አስታራቂ፣ መካከለኛ ዘመድ፣ ወዳጅ ኢየሱስ ክርስቶስ ካለ በኋላ አንደኛ ዮሐንስ 2:1 እንድናይ ይጠቅሳል። አንደኛ ዮሐንስ 2:1 ይህን እንዲህ ይላል፣ ልጆቼ ሆይ ኃጢአትን እንዳታደርጉ ይህን ጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። ውድ አድማጮች፣ በመዝገበ ቃላት ውስጥ የተቀመጠው ይህ ፍቺ ማማለድ የሚለውን ቃል እንደገና ያብራራ ማማለድ ማስታረቅ ማስማማት እንደሆነ ይተረጉምልናል። የአማርኛው ማማለድ የሚለው ፍርድ ተብሎ ሊተረጎም ፈጽሞ የማይችል መሆኑን ይህ መዝገበ ቃላት እርግጠኛውን ትርጉም ከሰጠን ኢየሱስ ፈራጅ ነው የሚለው ትርጉም ከየት መጣ? ከላይ እንዳሳየሁት ኢንቲንካኖ የሚለው ቃል አማላጅ ከሚለው ቃል ውጪ ፈራጅ ተብሎ በመጽሐፍ ቅዱስ ውስጥ በግሪክኛ በጥቅም ላይ ውሎ አይታይም። የመጽሐፍ ቅዱስ ቃላቶቹ ሲጠኑ በመጀመሪያ የሚታየው ቃላቶቹ ከየት እንደመጡና እንዴት እንደተመሰረቱ ነው። ይህ ጥናት ሞርፎሎጂካል ስተዲ ይባላል። ማማለድ ተብሎ የተተረጎመው ቃል የቃሉ አመጣጥ ሲጤን ከመጽሐፍ ቅዱስ ውጪም ሆነ በመጽሐፍ ቅዱስ ውስጥ በጥንት ዘመን የነበሩ መጻሕፍት ሲመረመሩ ማማለድ ወይንም ልመና ከሚለው ቃል ውጪ ፍርድ በሚለው ቃል ፈጽሞ እንደተተረጎመ የሚያሳይ አንድም ጽሑፍ የለም። ይህንን ስላችሁ ያለማስረጃ አይደለም። ኢንቲንካኔ የሚለው ከሁለት ቃላት የተሰራ ቃል ነው። የመጀመሪያው ቃል በግሪክ ቲንካኖ ሲሆን ትርጉሙም ዓላማን መምታት፣ አንድን ነገር መገናኘት የሚል ትርጉም ሲይዝ ተቀጥያ ሆኖ ያለው በቃሉ መጀመሪያ ላይ ያለው መስተዋድድ ሲሆን ቃሉ ኤን የሚል የግሪክ ቃል ነው። ዋናው ቃል ከመስተዋድዱ ጋር ሆኖ የሚሰጠው ትርጉም መቅረብ፣ አቤት ማለት፣ ሌላውን ለማናገር መጠጋትን፣ አቤት ማለትን ያሳያል። በክላሲካል ግሪክ ማለትም በጥንቱ የግሪክ ህብረተሰብ ይህ ቃል በጥቅም ላይ ውሎ ይታያል። ቋንቋው መጽሐፍ ቅዱስ የተጻፈበትን ቋንቋ የግሪኩን ቋንቋ መግባቢያ ቋንቋቸው አድርገው የሚጠቀሙት ግሪኮች በእንደዚህ ያለ ሁኔታ እንደተጠቀሙበት ይታያል። የቋንቋ ባለቤቶች የሆኑት እነዚህ ግሪኮች ይህንን ቃል የተጠቀሙበትን ሶስት ነጥቦችን ከመጽሐፍት ያገኘሁትን ልንገራችሁ። አንደኛ፣ አንድን ሰው መገናኘት በተለይም እንዳጋጣሚ መገናኘትን ለመግለጥ በጥቅም ላይ አውለውታል ግሪኮቹ። ሁለተኛ፣ ከሌላው ጋር መገናኘት የሚለውን ሐሳብ ብቻ ለማሳየት ተጠቅመውበታል። በሶስተኛ ደረጃ በብዙ የተመራመረው ሙልተን ሚልጋን የተባለው ሰው በክላሲካል ግሪክ ይህንን ቃል አቤቱታ ማቅረብ፣ ይግባኝ ማለት ሆኖ በጥቅም ላይ እንደዋለ ያሳያል። በመሆኑም ለሌላው መለመን መማለድ የታወቀ ፍቺ እንደሆነ እናያለን። ውድ አድማጮች፣ በሰባ ሊቃነው የግሪክ ትርጉም በሆነው ሴፕቷጀንት ላይ የዚያን ጊዜም በንጉሱ ፊት መልሰው ንጉስ ሆይ ከይሁዳ ምርኮኞች ሆነው ዳንኤል በየለቱ 3 ጊዜ ልመናውን ይለምናል እንጂ አንተንና የጻፍከውን ትእዛዝ አይቀበልም አሉት የሚለው ቃል ልመናውን ይለምናል የሚለው ቃል እያጠና ነው سنመለከተው የሚማልደው ከሚለው በሮሜ ምዕራፍ 8 ቁጥር 34 ላይ ስለ ጌታችን ከተነገረው ቃል ጋራ አንድ አይነት ሆኖ እናያለን። ሴፕቷጀንት ጌታችን በመድር በነበረ ጊዜ ሐዋርያቶች ያገለግሉ በነበረበት ዘመን ሁሉ በጥቅም ላይ የዋለ የግሪክኛ የብሉይ ኪዳን ትርጉም ነው። አማላጅ የሚለው ቃል ያጠናን ስላለ ይህንን ቃል በአማርኛው መጽሐፍ ቅዱስን ፈልገው የማኑስክሪፕት ወይም የቃላት ፍለጋን መከተል አስተማማኝ ጥናት ይሰጠናል። ይህንን ማድረግ የምንችለው የግሪኩን ቋንቋ መጽሐፍ ቅዱስን ለማጥናት ከተጠቀምን ብቻ ነው። ከግሪክኛ በተተረጎሙ መጽሐፍ ቅዱሶች ብንፈልግ አፈላለጋችን ትክክል አይደለም። አንድ የግሪክ ቃል በብዙ ቃላት ሊተረጎም ስለሚችል አንዳንድ ትርጉሞች አንድን የግሪክን ቃል በሁለት ወይም በሶስት ይፈታሉ ወይም የተለያዩ የግሪክ ቃሎችን በአንድ ቃል ብቻ ሊተረጉሙት ይችላሉ። ስክክለኛ አፈላለግ አደረገን የምንለው ቃሉ በመጀመሪያ በተጻፈበት ቋንቋ የሚደረግ ፍለጋ ስናደርግ ነው። ማማለድ የሚለውን ቃል በቀጥታ ቃሉ ምንም አንዲት ፊደል ሳትቀየር ለጌታችን በጥቅም ላይ የዋለበትን በሮሜ 8:34 ላይ ያለውን ለማወቅ ለማጥናት የምንችለው በተተረጎሙ መጽሐፍ ቅዱሶች ተጠቅመን አይደለም፣ በግሪክኛ የተጻፉትን የአዲስ ኪዳን መጽሐፍትን በማየት ነው። በእነዚህ መጽሐፍት ውስጥ ማማለድ የሚለውን ቃል ስንፈልግ የተለያዩ አፈላለግ ዘዴዎችን እንጠቀማለን። ከነዚህ መካከል የቃላት ርባታ ፍለጋን ወይ ሞርፎሎጂካል ሰርች በመጠቀም ሲሆን ሌላው መጽሐፍ ቅዱስ በመጀመሪያ ሲጻፍ ቃሉ ምንም የፊደልም ሆነ የሰዋስው ለውጥ ሳያሳይ እንዳለ ሙሉ በሙሉ በሁሉም ቦታ መልኩን ሳይቀይር በጥቅም ላይ የዋለበትን ስፍራ በመፈለግ የሚደረግ ጥናት በማጥናት ነው። በአማርኛም ሆነ ከግሪክኛና ከብራይስጥኛ ውጪ ያሉ ትርጉሞችን በመጠቀም እንዲህ ያለውን ፍለጋ ለማግኘት መሞከር የተሳሳተ ውጤት ያመጣል። የሚማልደው ተብሎ ስለ ጌታችን የተነገረው ቃል በሮሜ 8:34 ላይ የሚያማልደው በሚለው ቃል ተብሎ በአማርኛ ብንፈልገው አንድ ቦታ ብቻ ነው የምናገኘው፣ እርሱም በዚሁ በሮሜ 8:34 ብቻ ነው። በግሪክ አዲስ ኪዳን ላይ ግን በሮሜ 8:34 ላይ እንደተጻፈው ብንፈልገው ግን 3 ቦታዎች ላይ እናገኘዋለን። እነዚህ 3 ቦታዎች የሚከተሉት ናቸው። ሮሜ 8:27 ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና ይላል። ዕብራውያን 7:25 ላይ ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። በሮሜ 8:34 ላይ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው የሚለውን እያጠናን ያለውንም ቃል ያሳየናል። ከላይ ያየናቸው 3 ጥቅሶች በአማርኛ ሁለቱ አንድ አይነት የሆነ ቃል ሲያሳዩን፣ 3ኛው ግን ማለትም በዕብራውያን 7:25 ላይ ያለው ይህንን አመለክትም ግሳዊ ዘቱ ከሁለቱ ቃላት የተለየ ቃል እንደሚያሳይና ያለን። ልብ ማለት ያለብን ግሪክኛው በሮሜ 8:27 እና 8:34 ላይ በሁሉም አንድ አይነት የሆነ ምንም የፊደልና የግስ መልክ ለውጥ የሌለውን ቃል ሲጠቀም፣ አማርኛው ግን በትርጉም ለቋንቋው አፈታት ምቹ የሆነ አቀራረብ ለማሳየት ይማልዳልና በሚለውና የሚማልደው በሚለው ቃላት ተርጉሞታል። የሁኔታ በትክክል ሰዋሰዋዊ ጥናት ከተደረገ የትርጉም ልዩነት የሚያመጣ አስተያየትና አመለካከትን አያመጣም። በሮሜ 8:27 እና 8:34 ላይ ባሉት ሁለት ቃላት መካከል ምንም የቃል የሰዋሰውና የትርጉም ልዩነት አይታይም። ልዩነት የምናየው በሮሜ 8:27 ላይ ምልጃውን ፈጻሚው መንፈስ ቅዱስ መሆኑን ሲያሳይ፣ በሁለተኛው ማለትም በሮሜ 8:34 ላይ የሚማልድ ሆኖ የቀረበው ጌታ ኢየሱስ ሆኖ መቅረቡ ነው። መንፈስ ቅዱስ የመማለዱን ሥራ የሚሰራው በአማኞች ውስጥ ሆኖ በጸሎት መልክ የሚሰራው ድንቅ የጸጋ ሥራ ሲሆን፣ ጌታችን ኢየሱስ ክርስቶስ ደግሞ የምልጃውን ሥራ የሚሰራው በሰማይ በአባቱ ቀኝ ሆኖ ይህን እንደሚያደርግ እናያለን። ስለሆነም በሮሜ 8:27 ይማልዳልና የሚለውን በዕብራውያን 7:28:25 ላይ ሊያማልድ የሚለውንና በሮሜ 8:34 የሚማልደው የሚሉት ቃላት በአንድ አይነት የግሪክ ቃል የተገለጡ እንደሆኑ የግሪክኛው ትርጉም ያሳያል። በሶስቱም ቦታ ያየናቸው ቃላት ትርጉማቸው አንድ መልክ የኖረው ከአንድ አይነት የግሪክ ቃል የተሰሩ ስለሆነ ነው። ሶስቱም ስለ ጸሎት የሚናገሩ እንደሆነ እንመለከታለን። ይህ የሚሆንበት ምክንያት በጥልቀትና በስፋት በተከታታይ ለተወሰኑ ሳምንታት እናጠናለን። እነዚህ ቃላቶች ምንም እንኳን በትርጉም አንድ አይነት ቢሆኑም ቃላቶቹ ግን የሰዋሱ ለውጥ ያሳያሉ። በግሪክኛው መጽሐፍ ቅዱስ ግን ብንፈልገው ይህንን ቃል በአንድ መልክ ብቻ ነው የምናገኘው። በሮሜ 8:27 ልብን የሚመረው መንፈስ ሐሳብ እንደሆነ ያውቃል እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና በሚለው ያአምላክ ቃል ውስጥ ይማልዳልና የሚለው ቃል ማንን ያሳያል በማለት ማን ይማልዳል ብለን ብንጠይቅ የጌታ ቃል የሚመልስልን መንፈስ ቅዱስ የሚለው ነው። መቼ ይማልዳል ብንል የግሪክኛው ሰዋሱ ድርጊቱ የተካሄደ ያለበትን ጊዜ የሚያሳየው አሁን እንደሆነ ነው። ያሁን ጊዜን አመልካች ግስ ሆኖ የቀረበው በዚህ ምክንያት ነው። በመሆኑም መንፈስ ቅዱስ አሁን በመንደር ላይ በቅዱሳን ውስጥ ሆኖ የማለደልን እንዳለ መጽሐፍ ቅዱስ ያስተምራል። መንፈስ ቅዱስ ማን ነው? በስላሴ ዓለምንም ካላን በስተቀር መንፈስ ቅዱስ ከአብና ከወልድ ጋራ የተካከለ አምላክ ነው። ከአብና ከወልድ በመንም ሳናሳነሰው ለናምነው ለናከብረው ይገባናል። መንፈስ ቅዱስ አሁን መማለዱን እንዴት ነው መንተረጉመው? መንፈስ ቅዱስ ይፈርዳል ብለን ልንተረጉም ነውን? ይህ ሊሆን አይችልም። አርነት የምንወጣው በክርስቶስ ወንጌል ነው። የክርስቶስን ወንጌል አጣመን እየተረጎምን አርነት የለም። ክርስቶስን ከወንጌል አጥፍተን ማንን መተኪያ ልናደርግ እንችላለን? እንግዲህ የጌታን ቃል ስሙ ውድ አድማጮች፣ መንፈስ ቅዱስ አማላጅ እንደሆነ የሚናገረው እንዲሁ ኢየሱስን አማላጅ እንደሆነ የሚናገረው ወንጌል በሐዋርያት ነቢያት የተጻፈው ወንጌል እንጂ ሐሰተኛ መምህራን እንደሚሉት በ16ኛው ክፍለ ዘመን የተጻፈ መጽሐፍ ቅዱስ አይደለም። ስለዚህ ውድ አድማጮች ዛሬ ባቀረብኩላችሁ የወንጌል ትምህርት በሮሜ 8:34 ላይ የሚማልደው ተብሎ ስለ ጌታችን የተናገረው ቃል ውድ ወገኖቼ በግሪኩ ቃልና በሰዋሰው ይዘቱ ጌታችን ኢየሱስ ክርስቶስ አማላጅ መሆኑን የሚያረጋግጥ ትምህርት ነው። ይህንን የወንጌል ትምህርት ኢየሱስ አማላጅ እንደሆነ የሚናገረው የወንጌል ቃል በግሪኩም ሆነ በተለያዩ ቤተ እምነቶች በተተረጎሙ መጽሐፍ ቅዱሶች አማላጅነቱ የተረጋገጠ እንደሆነ አይተናል። ይህንን ጉዳይ በቀጣይ ሳምንታት በዝርዝር እናያለን። የሰማችሁትን ሁሉ ለመዳናችሁ ለመታነጻችሁ ያድርግላችሁ በጌታ በኢየሱስ ክርስቶስ ስም አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይንም አስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን ነው።